እናንተ ይሁን ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ሀብታሙ ዝዩም አብሬያችሁ አመሻለሁ።
የዛሬ 105 ዓመት ወደዚህ ምድር የመጣ አንድ ታዳጊ ልክ እንዳየናቸው ልጆች ያገር ፍቅርን ከውቀት ጥማት ጋር አጣምሮ ተወለደ።
በጥቂት አመታት ውስጥ 40 የሚሆኑ የሀገር ባለውለታዎች ናቸው ያላቸውን ሰዎች የህይወት ታሪክ በድምጽና ቪዲዮ ተዘጋጅቶ እንዲቀርቡ አድርጓል። በቅርቡ ደግሞ ተነባቢ መጻሕፍትን በትረካ መልኩ ለአድማጮች ማዳረስን ጀምሯል። ተወዳጅ ሚዲያና ኮሙኒኬሽን በተሰኘው ተቋሙ በኩል የዛሬ ጋቢና መዝናኛ እንግዲህ በቀጣይ 5 አመታት ውስጥ የ1000 ኢትዮጵያውያንን አስተማሪ ታሪኮች በድምጽና በምስል ለማስተናዳት አሻግሮ የሚያልመው ጋዜጠኛና ተርጓሚው እዝራ ጅጉ ነው። በየጣልቃው ጥሩ ሙዚቃዎችን እንሰማለን። ኪናዊ ወሬዎችም ተካተዋል። እዝራ በተለያዩ ዘርፎች ተምሳሌት ይሆናሉ ያላቸውን ግለሰቦች ታሪክ በድምጽ ተቀርጾ እንዲዳረስ ለማድረግ እንዴት እንደተነሳሳ አስቀድሞ ይነግረናል።
እንግዲህ ይህን ስራ ያሰብኩት 2003 ነው። ግን ያው የታሰበ ነገር ሁሉ ያው ቶሎ አይጀመርም። ታሰብኩት ከ5 አመት በኋላ በ2008 መጨረሻ ላይ ጀመርኩና ያው በትክክል ማሳተን የጀመርኩት በ2009 ታህሳስ 6 የአቶ ተሾመ ገብረ ማርያምን ታሪክ ማሳተም ነው። እንግዲህ ታህሳስ ሲመጣ 4 አመት ይሞላኛል። በነዚህ ጊዜ 40 የሚሆኑ ግለሰቦችን ታሪክ በኦዲዮ እና በዲቪዲ 14ቱ በዲቪዲ ቀሪዎቹ 26ቱ ደግሞ በኦዲዮ አሳትሜያለሁ። ወደ 8 መጽሐፎችን ደግሞ በኦዲዮ ቡክ አድርጌ በደንብ አቅርቤያለሁ ማለት ነው።
ወደዚህ ስራ እንድትገባ ምክንያት የሆነ ነገር ምንድን ነው እዝራ?
እንግዲህ ዋናው ነገር እኔ ያው ከ2000 ዓ.ም ጀምሮ በሬዲዮ ጣቢያ ላይ ሰራ ነበር እና በድምፅ ቡቃትን ማስተላለፍ ምን ያህል ለውጥ ሊያመጣ እንደሚችል በራሴ ስላየሁት ለምንድን ነው እንደዚህ አይነት ላይ ሰዎች ግለ ታሪኮች እኔ ደግሞ ብዙ ጊዜ ግለ ታሪኮች ላይ ከድሮ ጀምሮ አዲስ አርማስም ከዛሬ 20 ዓመት ጀምሮ ትሰራ በተለያዩ መጽሔት ላይ ባዮግራፊዎች ላይ ብዙ ጊዜ አተኩር ነበረ። የሰዎችን ታሪክ ላይ ነው ብዙ ጊዜ ማተኩረው እና ወደ ሬዲዮ ስገባ ብዙ ጊዜ እንደነዚህ አይነት የታላላቅ ሰዎችን ታሪክ እነ ብርሃኑ ዘሪሁን እሰራ ነበር እና ለምንድን ነው እነዚህ ስራዎች ልክ እንደ ሙዚቃ ስራ እንደ መዝሙር ወይም እንደ ነሺዳ ልክ እንደ አንድ ስራ በሲዲ ለምን ለማያውቁት የሚል ሀሳብ 2003 ላይ አመነጨሁኝ እና ከዛ በኋላ ይህን ነገር ተግባራዊም ለማድረግ አለብኝ የሚለውን ሳጠና ቆይቼ ነው የጀመርኩት። እንግዲህ መነሻዬ ምንድን ነው? በአብዛኛው ጊዜ ዶክመንቶች አይገኙም። በተለይ ደግሞ የታላላቅ ሰዎች ታሪክ በአብዛኛው ስለማይገኝ የመሪዎቻችን ታሪክ፣ የኃይለሥላሴ፣ የሚኒስትሮቹ፣ የሀገር ውለታ የዋሉ በየትኛው ሙያ ላይ ያሉ በዛ ዘመን የነበሩ በ1950ዎቹ የነበሩ ሰዎች ድምጻቸው፣ ታሪካቸው ስለማይገኝ፣ ሁለት ደግሞ በአንድ በኩል እኛ ሀገር ብዙ ታሪካቸው ያልተነገረላቸው ሰዎች እያሉ ምንም ታሪክ ያልሰራ ሰው በየሚዲያ ሲገን ታያለ። ለምን እነዚህ ብዙ ታሪካቸው ያልተነገረላቸው ሰዎች በድምጽ ማላወጣው በድምጽና በቪዲዮ ልዬ አሳቡን አሰብኩት። ያው በዚህ እንግዲህ ተያይዘነዋል ማለት ነው።
አይነተኛ ስፍራ ይዞ የሚኖር ነው። ሁላችንም አጥልጠን ብንመራመር ምንም የሚጎድለን ነገር አይገኝም። ሰርተን ለማፍራት ከልብ ከተጣጣርን ሀብት አለን። ወጣቶቻችንም በእውቀትና በስራ ልምድ የበሰሉና እየደረጁ ይሄዳሉ። የሚጎድለን በኃላፊነት ስሜት መስራትና ማስተራራት ብቻ ነው።
ቀደም ብለህም እንደገለጽከው 40 የሚሆኑ ታሪኮችን ወደ ድምጽ ትረካ እንዲቀየሩ አድርገሃል። ከነዚህ መካከል የነማን የህይወት ታሪኮች በትረካ መልኩ እንዲቀርቡ አድርገሃል? የአንድን ሰው የህይወት ታሪክ ወደ ድምጽ ለመቀየር ከመወሰን በፊት የምታጣራቸው ጉዳዮች ወይንም የምትመርጣቸው ሰዎች አይነትስ አለው ወይ?
እንግዲህ የመጀመሪያው እንግዲህ በዋና ከሰራናቸው ውስጥ ሁሉንም መጥቀስ ጊዜ ስለሚፈጅብን በዋና ዋናዎቹ የኢትዮጵያ ጠቅላይ ሚኒስትር የነበሩት የጸሐፌ ትእዛዝ አክሊሉ ሀብተወልድ፣ የልጅ እንዳልካቸው መኮንን፣ ጃገማ ኬሎ፣ አጼ ሚኒሊክ፣ እቴጌ ጣይቱ፣ ፕሮፌሰር ሪቻርድ ፓንክረስት፣ ተሾመ ገብረ ማርያም፣ እንደዚሁም ደግሞ ከእርሻ ሙያም ከየሙያው ላይ የተለያዩ ሰዎችን ታሪክ እንደዚህ የራስ አረጋዊ ታሪክ እንደዚህ በቅርቡ የሚወጣ እነዚህን ጨምሮ ስናይ በዋናነት ሪያ የማየው መስፈርት የመራ እኔ ምን ያህል በእነዚህ ሰው ተስብ ያለው ነው። ምክንያቱም ሁሉንም ሰው ልሰራ ስለማይኖረኝ መጀመሪያ እኔን የሳቡኝ ሰዎች መጀመሪያ አስቀድሜያለሁ። በንባብም ባነበብኩትም ነገር ለሀገር አስተዋጽኦ አበርክተዋል፣ እኔም ደግሞ በአንድ ነገር መስጠውኛ ወይም ኢምፕረስ አድርገውኛል የምላቸውን ሰዎች አስቀድማለሁ። ከዛ በኋላ ደግሞ ማደርገው ነገር ምንድን ነው? ስለነዚህ ሰዎች ምን ያህል ያልተነገረ ታሪክ አላቸው፣ ለሀገር ያበረከቱ አስተዋጽኦ ምንድን ነው፣ እንደ አንድ ኢትዮጵያዊ በሚታዩበት ጊዜ አስተዋጽኦአቸው ምን ያህል ጎልቶ ይታያል የሚለውን በማየት ለዚህም ደግሞ በተሻለ መጠን ደግሞ ድምጻቸው የሚገኝ ቤተሰቦቻቸውን ለማስፈቀድ እዚህ ሀገር በቀላሉ የሚገኝ ለምን ለማሳተም ስትነሳ ግዴታ በራስ ፍቃድ ስትነሳ ማን የአባቴን ታሪክ ማን የአጎቴን ታሪክ ስራ ለመስባል ስለምችል ቤተሰቦቻቸው ያሉትን ሰዎች አስቀድሜያለሁ ማለት ነው።
እስካሁን ድረስ ለአድማጮች ከቀረቡት በርካታ የድምጽ ስራዎች መካከል ለኔ ልዩ ስሜት አለው የምትለው የትኛው ሰው ታሪክ ነው?
የሁለቱ ሰዎች መንገር ይችላልው። የመጀመሪያው ያው ወደ 3 ጊዜ ያህል ታተመው የጸሐፊ ትዕዛዝ አክሊሉ ሀብተወልድ ስራ ያው የመጀመሪያው ስለሆነ በኦዲዮም በዲቪዲም ስለወጣና ደግሞ በጣም ከብዙ ሰዎችም ጋር እንድተዋወቅ ያደረገኝም ስለሆነ አንዱ እሱ ነው። ሁለት ደግሞ ከዛሬ 4 ወር በፊት የሰራሁት የኢትዮጵያ ሲቪል አቪዬሽን አባት በሚል ትልቅ የሲቪል አቪዬሽን ባለሙያ የሆኑት የአቶ ኃይሉ ገብረ ማርያም አሁንም በሕይወት አሉ። 86 ዓመታቸው ነው። የአየር መንገዱን ተርሚናል የሰሩ ናቸው። በሀገራችን በሲቪል አቪዬሽን ኢንዱስትሪ ለተከታታይ 50 ከ60 ዓመት በላይ የቆዩ ናቸው እና አሁንም እስቲ መንግስትን የሚያማክሩ ሰው ናቸው። አቶ ኃይሉ ገብረ ማርያም ይባላሉ እና የኚህ ሰውዬ ታሪክ 4 ሰዓት የፈጀ ታሪክ ነው እና በቅርቡ ነው የዛሬ 4 ወር አካባቢ ነው በኦዲዮ ሲዲ የወጣው እና የነዚህ የሁለት ሰዎች ታሪክ አንደኛ በጣም ረዘም ያለ ነው። በተለይ የአቶ ኃይሉ ገብረ ማርያም 4 ሰዓት የፈጀ ዶክሜንተሪ ነው በድምፅ የሰራሁት። የእሳቸውን የቅርብ ሰዎች ወደ 14 ሰዎች ኢንተርቪው አድርጌ የሰራሁት ነው እና የአክሊሉ ሀብተወልድ እና የአቶ ኃይሉ ገብረ ማርያም ታሪክ ለእኔ ብዙ ነገር ያገኘሁበት ነው እላለሁ። በእርግጥ መምረጥ ያው ከልጆች መሀል ምረጥ ብትባል በጣም ከባድ ነው፣ ግን እንደው ሁል ጊዜ አዲስ ነገር አገኘሁበት የሚለው ስራ የነዚህ ሁለት ሰዎች ነው።
አሁን ያለው ባህር ዳር ኤርፖርት እኔ ነኝ መረጥኩት ነው ሳይ
ከጋዜጠኛና ተርጓሚው እዝራ እጅጉ ጋር የጀመርነው ቆይታ አጫጭር ኪናዊ ወሬዎችን ሰምተን ይቀጥላል።
በኮቪድ-19 ምክንያት ለ4 ዓመታት ተቋርጦ የከረመው በአፍሪካ ዘመናዊ የኪነ ጥበብ ኢንዱስትሪ ላይ ትልቅ ሚና የሚጫወተው የሴኔጋል ዳካር ኪነ ጥበብ ትዕይንት ሊጀምር ነው። በየ2 ዓመቱ የሚዘጋጀው ይሄው የኪነ ጥበብ ትዕይንት በቀጣይ ወር እንደሚጀምር ተበስሯል። ይህ ለ26ኛ ጊዜ የሚካሄደው ትዕይንት በዓለም ዙሪያ የተሰባሰቡና ከመቶ በላይ የሚሆኑ የኪነ ጥበብ ሰዎች ስራዎቻቸውን የሚያቀርቡበት ትዕይንት ነው። በዚህ ዝግጅት ላይ የስዕል፣ የዳንስ፣ የቅርጻ ጽና ሌሎች የኪነ ጥበብ ስራዎችም ይቀርባሉ። ይህ ትዕይንት በቀጣይ ወር የሚጀምር ሲሆን ይህን ለማብሰር በተሰናዳው የውቅያኖስ ዳርቻ ዝግጅትም በመቶዎች የሚቆጠሩ ሰዎች ባሉበት በቀለምና በባህላዊ ዳንስ ያሸበረቀ የኪነ ጥበብ መሰናዶ ቀርቦበታል። በዚህ ዓመትም ከ30 ሀገራት የተውጣጡ 59 የኪነ ጥበብ ባለሙያዎች በዚህ ዝግጅት ላይ ስራቸውን እንደሚያቀርቡ የዝግጅቱ አስተባባሪዎች አስታውቋል። እነዚህ አርቲስቶች በሴኔጋል ዋና ከተማ ዳካርና በሌሎች የሀገሪቱ ክልሎች ውስጥም በመሰባጠር ስራዎቻቸውን እንደሚያቀርቡ ነው የተገለጸው። ትዕይንቶቹ እንዲቀርቡባቸው የተመረጡ ሆቴሎችና ምግብ ቤቶችም ለትዕይንቱ ምቹ እንዲሆኑ እየተከለሉና ወደ አነስተኛ ሙዚየምነት እየተቀየሩ መሆኑም ተገልጿል። ይህንን ትዕይንት ልዩ የሚያደርገውም በድምጽና በምስል ፈጠራ ስራዎች ውስጥ ያሉ አፍሪካውያንና ትውልደ አፍሪካውያን ዲያስፖራዎች መሆኑ ነው ሲሉ የዳካር የብሔራዊ ጋለሪ ኃላፊ የሆኑት ካሊፋ ዲንግ ተናግረዋል። በዚህ መሰናዶም ላይ አንጋፋ ናይጄሪያዊት ሰዓሊ ታያና አውዶባዋይሌና እንዲሁም ስሙ ስራቸውን ያቀርባሉ። ቢቲኤስ ተሰኙት የኮሪያ ኬፖፕ አርቲስቶች በቀጣዩ ሳምንት በዋይት ሃውስ በመገኘት በዩናይትድ ስቴትስ የሚኖሩ እስያውያን ላይ እየደረሰ ባለው የጥላቻ ጥቃት ዙሪያ እንደሚወያዩ ዋይት ሃውስ አስታወቀ። በደቡብ ኮሪያ የሙዚቃ ኢንዱስትሪና በመላው ዓለም ዝነኛ የሆነው ይሄ የወጣቶች የሙዚቃ ቡድን ከቅርብ ዓመታት ወዲህ እየጨመረ በመጣው ጸረ እስያውያንና የጥላቻ እንቅስቃሴ እንዲሁም እስያውያንን ማካተትን በተመለከተ ከፕሬዝዳንቱ ጋር የሚወያይ ይሆናል። ቢቲኤስ የተሰኘውና ሰባት አባላት ያሉት ይኸው ባንድ IFPI የተሰኘው የዓለም አቀፍ የሙዚቃ ውድድርን ለሁለተኛ ጊዜ በተከታታይ ያሸነፈ ተጽዕኖ ፈጣሪ የሙዚቃና የዳንስ ቡድን ነው። ባንዱ ከዚህ በተጨማሪም እንደ አውሮፓውያን አቆጣጠር በ2013 ዓ.ም በለቀቀው የሙዚቃ ስራ አቶችን በመቀስቀስና ማህበራዊ ዘመቻዎችን በማካሄድ ይታወቃል። በመጨረሻም ሴኩድ ፌላስና ፊልድ ኦፍ ድሪምስ በተሰኙትና እንዲሁም ሌሎች እጅግ ብዙ ፊልሞች የሚታወቀው የፊልም ተዋናይ ሬይ ላዮታ በትላንትናው ዕለት አረፈ። ሬይ በ67 ዓመቱ ህይወቱ እንዳለፈ ተነግሯል። ተዋናዩ አዲስ የሰራውን ፊልም ለማስተዋወቅ ወደ ዶሚኒካን ሪፐብሊክ ተጉዞ የነበረ ሲሆን በዛ ህይወቱ ማለፉን የተገለጸው የዶሚኒካን ሪፐብሊክ ብሔራዊ አስክሬን ምርመራ ውስጥ የሚሰሩ ምንጮች እንዳስተዋወቁት ከሆነ የተዋናዩ አስክሬን ወደ ቀብር አስፈጻሚዎች መወሰዱን ገልጸዋል። የኤንቢሲ የዜና ጣቢያ ተዋናዩ ሮብለት ለልጅ በተኛበት ህይወቱ ማለፉን ዘግቧል። በኒውዮርክ ኒውጀርሲ እንደ አውሮፓ አቆጣጠር በ1954 ዓ.ም የተወለደው ተዋናይ ሬይ ላዮታ በ6 ዓመቱ በማደጎ ተወስዶ ያደገ ሲሆን በልጅነቱ ወደ ቤዝቦል ስፖርት ያደላ እንደነበርና በኋላ ላይ የሁለተኛ ደረጃ ተማሪ ሳለም በመምህሩ አማካኝነት ወደ ቲያትር እንደተሳበ የህይወት ታሪኩ ይዘግባል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
መሰል ስራዎች በገበያው ላይ ያላቸው ተቀባይነትስ ምን ያክል ነው? የተለፋባቸውን ያክል ሰዎች ገዝተው ለማዳመጥ ምን ያክል ተነሳሽነት ያሳያሉ?
እኔ እንግዲህ በአጠቃላይ እስከዛሬ 7000 ነው አሳትሚያለሁ በድምሩ ማለት ነው። ብዙ ኮፒ አይደለም። አንዴ ሳውጣ 300 100 150 አንዳንድ ጊዜ ከፍ ካለ እስከ 400 ድረስ አሳትማለሁ። አሁን እንደሚያሳየው ከሆነ አሁን እኔ እጅ ላይና ፍቅ ላይ ያለውን በመታየበት ጊዜ ወደ 800 ብቻ ነው ያለው። እንግዲህ 6200 ተሸጧል ማለት ነው በአራት አመት ጊዜ ውስጥ። ይሄ ማለት ምንድነው? ሲዲዎችን በማስመረቅበት ጊዜ እንደዚህም ደግሞ አንዳንድ ሰዎች ያዝዳሉ። በተለይ በእድሜ ተለቅ ያሉ ሰዎች ቤታቸው ሆነው አዳመጥ ማየት ሲፈልጉ ከኪዩአንድ ከፓንክረስታንድ ከአቶ ኃይሉ ገብረ ማርያም ከአቶ ይልማ ወልደ አማኑኤል ከሚኒሊካንድ እያሉ ሰብስክራይብ የሚያደርጉን ሰዎችም ስላሉ ቀስ እያለ ነው እድገቱ። በአንድ ጊዜ እንደዚህ 1000-2000 ምናምን የሚሸጥ ሳይሆን ቀስ እያለ እየለመደ መጥቶ ይኸው በአሁኑ ሰዓት ስራው በጣም ለምዶ አሁን እጃች ላይ ራሱ አልተሰሩ ወደ 19 የሚሆኑ ገና ወረፋ የያዙ ስራዎች አሉ። በአንድ በኩል ደግሞ ቤተሰብም ያው እዚህ ጋር ምንድን ነው ቤተሰብን ኮንትሪቢዩት ያደርጋል። 50%ን ወጪ የአንድ ዶክመንተሪ ስራ ለምሳሌ እንግዲህ በእናንተ $1000 ቢሆን $500 እኔ ባወጣ $500 ደግሞ ቤተሰብ እንዲያወጣ አደርጋለሁ። ከዛ በኋላ አንዳንዶቹ ከሽያጩ የሚገኘውን ትርፍ ይህንኑ ስራ ለማስፋፋት ይዋል ብለዋል። ለምሳሌ የፀሐይ ትእዛዝ አክሊሉ ሀብተወልድ ሙሉ ገቢው 100% ገቢ ለእኔ ነው። ይህን አቶ አምዲ አካል ወርቅ የአቶ አክሊሉ ሀብተወልድ የወንድም ልጅ የአቶ አካል ወርቅ ልጅ ማለት ነው እሳቸው ሙሉ ከዚህ ስራ የሚገኘውን ገቢ ይህንን ስራ ለማስፋፊያ አውል ሚልም አሉ። አንዳንዶቹ ደግሞ ከሚገኘው ገቢ ላይ ከ20 እስከ 50% ድረስ በሚል አግሪመንት ተፈራርመን ነው የምንሰራው እና ስራው እውነት ለመናገር ለእኔ በጣም አትራፊ ስራ ነው።
እንደዚህ ያለው ስራ በሚዘጋጅበት ጊዜ ስለሚሰራለት ሰው ወይም ታሪኩ ስለሚነገርለት ሰው ይፋ የሚደረጉ እውነታዎች ላይ ዘመድ ወይም ቤተ ዘመድ ጣልቃ ሊገባ ይችላል። ይሄን አታንሳው፣ ይሄን ብቻ ነው እንዲወሳልኝ እንዲነገርልኝ እንፈልገው የሚል ነገር ሊያቀርቡ ይችላሉ። አንተ ደግሞ በተቻለ መጠን የዘጋቢነትና እውነታውን የማሳወቅ የጃዙር ግዴታም ያለብህ ይመስለኛል። እንዴት አድርገህ ነው እንደዚህ ያሉ ጉዳዮችን የምትፈታው?
እኔ በመሰረቱ እንግዲህ የኔ እምነት ነው የማለት በድርጅታው ወረም ጋይድ ድርጅቱን ስለሆነ ድርጅቴ እምነት ነው። ባዮግራፊ ሲሰራ የሰዎችን አወዛጋቢ ነገር አልሰራም። አወዛጋቢ ነገር ማለት ምንድነው? መረጃ አልተገኘላቸው ፋሃሜት ምንስ ነው? ብዙ ባላንሲንግ ጠይቀው ብዙ ሰዎች አነጋግሬ ብዙ ሰዎች ማስረጃ ያላገኙላቸው ነገሮች ለዛ ሰው እዛ ዶክመንተሪ ውስጥ አላካተቱም። ለምሳሌ በድማይ ቀዳማዊ አጼ ኃይለሥላሴ ዘመን የነበሩ ሰዎች አብዛኛዎቹ እከሌ እንደዚህ አድርጓል እንደዚህ አጥፍቷል ይሄን ተናግሯል እየተባለ የሚወሩ አሉ። ባህሜ ደረጃ ማለት ነው። እነዛን ደረጃ ሪሊ ያ ሰው እንደዛ ብለዋል ወይ በድምጽ በምስል በቪዲዮ ሪሊ ያ ነገር የተባለና ያን ነገር ያላለው መሆኑን ካረጋግጥኩኝ ስለዛ ሰው ያን ጉዳይ እንደዚህም ተብሎ ይወራልን ብዬ ብዙ ጊዜ የማካተት ልምድ ይሄ የኔ እምነት ነው። በሌላ ወገን በተጣራሪ ወገን ደግሞ ያንድ ሰው ሁሉም ጎኑ መታየት አለበት የሚሉ ሰዎች አሉ። ስለዚህ በዚህ ሰዓት ቤተሰቦች እኔ ሙሉ ለሙሉ ፕሮፌሽናሊ ነው የምሰራው ሰነዶችን ሰበስባለሁ ሰውየው የሰሯቸው ያበረከቷቸውን አስተዋጽኦዎች በሙሉ አሰባስባለሁ ዶክመንቶች። ነገር ግን አወዛጋቢ ነገር ለምሳሌ ብትለኝ አንዳንድ ሀገራችን በመሪዎች ደረጃ በሁሉም መሪዎች ደረጃ ይሄን ብለው ነበር ከሌ በዚህ ተብሎ ይወራል። አሁን ያንን ባላንስ ለማድረግ ብትሞክርና ኦር ደግሞ ዝም ብዬ እኔ ባስገባው ቤተሰቦች ይሄ ነገር ያባቴን ስም የሚያጠፋ ነው እና ይሄ ነገር አውጣው ቢሉ እኔ አላወጣም ብል ትልቁ ፒክቸር ኦር ደግሞ ትልቅ ያሰብኩት ነገር ስለሚበላሽ ከሞላ ጎደል እንደዚህ አይነት ስራዎችን ላይ የመግባት እቅድ በጊዜው የለኝም እና ከሰብ በተሻለ መጠን የምሰራው ስራ ውስጥ አልቃ አይገቡም። የምሰራው ስራ በተሻለ መጠን የሰውየውን አስተዋጽኦ ባተኮረ መልኩ ነው የምሰራው። ሀብታ
በጳጉሜ 3/1920 የዛሬ 90 ዓመት መሆኑ ነው የተወለዱት። ልጅ እንዳልካቸው መኮንን አባታቸው ቢትወደድ መኮንን ሲባሉ እናታቸው ደግሞ ወይዘሮ ሰውልጅ መንገሻ ይባላሉ። የትውልድ ቦታቸው አዲስ አበባ ልዩ ስሙ አባሬ ነው።
ካው ያደራ እጅግ ከባድና ለኢትዮጵያም የወደፊት ድል መሰረታዊ ቁም ነገርን የያዘ በመሆኑ በዛሬው ዕለት የምትጀምሩትን ህገ መንግስታዊ ጥናትና ምርምር ውጤቱን መላው የኢትዮጵያ ህዝብ የሚጠባበቀው በታላቅ ተስፋ ነው።
ታሪካቸውን በድምጽ ባስቀረሁላችሁ የምትላቸው ሰዎች የትኞቹ ናቸው? በህይወት ያሉም ሊሆኑ ይችላሉ፣ የሌሉም ሊሆኑ ይችላሉ። ማህደራቸውን ባዘጋጁ የምትላቸው ሰዎች አሉ ወይ?
በጣም ማነጋገር ከመጣ ሰዎችና አሁንም እንደው ይሄንን ከሰሙ በጣም ውስጤ ያሉት መጻፋቸውንም አንብብ ያለው የአርሳ ዩኒቨርሲቲ የቀዳማዊ ኃይለሥላሴ ዩኒቨርሲቲ ፕሬዝዳንት የነበሩ ዶክተር አክሊሉ ሀብቴ ትምህርት ታሪክ የዩኒቨርሲቲ ታሪክ ብለው በ600 ገጽ የጻፉት መጽሐፍ አለ ሰሞኑን ያነበብኩት ነበር እና እሳቸውን ባገኝ አሉ አሁንም ካናዳ አሜሪካ ሀገር እንደሚኖሩ አውቃለሁ። ዶክተር አክሊሉ ሀብቴ የመጀመሪያው የሀገራችን የዩኒቨርሲቲ ኮሌጅ ምሩቅ ናቸው። እሳቸውን ባነጋግርና ብዙ ዶክመንቶች ለህይወታቸው ቢሰጡኝ በጣም ደስ ይለኛል። በዚያ አጋጣሚ ከሰሙ ዶክተር አክሊሉ ሀብቴ እባክዎ ለማለት ፈልጋለሁ።
በቅርቡ ደግሞ የእናንተ ተቋም መጽሐፍትን በድምጽ በመተረክ ለአድማጮች ወደ ማዳረስ ስራም ዞሯል። ይሄንን ለማድረግ የፈለጋችሁበት ምክንያት ምንድን ነው?
እንደውም ይሄ ባለፈው ሰኔ ነው የጀመርነው። አሜሪካ ሀገር የሚገኝ ስሙ ኦዲዮ ቡክ የሚባል አፕን አለ እና ያው የኛ ድርጅት ተመርጦ የተለያዩ መጽሐፎችን በኦዲዮ እየቀረጥን ተራኪ መርጠን በስቱዲዮአችን አድርገን እየላክንላቸው ነው። እስካሁን የህይወት ተፈራ ማማ በሰማይ፣ የገጽ ተጫኒ ነበር፣ የኢሳያስ ወርዶሳ ሀዊ፣ እንደዚሁም የዶክተር ምህረት ደበበ የተቆለፈበት እና የመሳሰሉ ወደ 8 የሚሆኑ መጽሐፎችን ሰርተን በሶስት ወር አስረክበናቸዋል። ያው ጊዜም በጣም ቶሎ አስረክበን ስላለብን ይሄን ሰርተናል። ይሄንን ያሰብንበት ትልቁ አላማ ምንድን ነው? ሰው ጊዜ የለው መጽሐፎች ለማንበብ አይነቱ ብራን ብቻ ሳይሆኑ አይናማ የሆኑ ሰዎች በተለያየ ምክንያት በስራ ውጥረት ምክንያት መጽሐፎችን ማንበብ ካልቻሉ ሞባይላቸው ላይ በአፕሊኬሽን ቢመጣ ጥሩ ነው የሚል ሀሳብ ድሮም ጀምሮ የኤርትራ ጉዳይን አምራደ በቤረታ ቤተሰቦች ጋር ስንሰራ ስለነበረኝ ይሄ ድርጅት ደግሞ እንደነዚህ አይነት ስራዎችን እንድትሰራ እንፈልጋለን ሲለኝ ያው በጣም ደስ ብሎኝ ያው በሶስት ወር እንግዲህ 8 መጽሐፍትን አስተርጎ ሪት አስተርጎ መላክ ትንሽ ከበድ የሚል ፈታኝም ነው። ምክንያቱም ራሱ ካስተማር ድረግ የሚሰሩት ሰዎች መከታተሉ ከባድ ነውና በዚህ እየቀጠለም ያለ ነው። ይሄ ጥሙ ወደ ውስጥ ወደ 50 የሚሆኑ እንትኖችን መጽሐፎችን የአማርኛ ትግርኛ በሌሎች ቋንቋዎች ይተረኩ ለአፕሊኬሽን ላይ የመጫን እቅዳለሁ። እኛ ደግሞ እንደ ፓርትነር በፕሮዳክሽኑ እየሰራን የማስረከብ እቅድ ያለን አባል
ስለ ቀጣይ ዘመን እቅዳችሁ እስቲ ባጭሩ ንገረን። ምን አይነት ነገሮችን ለመስራት አስባችኋል? በስራ ዝርዝራችሁ ውስጥ ያሉ የተወሰኑ እቅዳችሁን እስቲ ንገረን።
እንግዲህ የቀጣይ ዘመን እቅዳችን የአንድ ሺህ የኢትዮጵያ ታሪካቸው ያልተነገረላቸውን ባለውለታ ታሪክ በአምስት ዓመት ጊዜ ውስጥ በዚህ በእንግዲህ ጤና ከሰጠን ሀገር ሰላም ከሆነ ኮቪድም ከተባረረ በዚህ አምስት ዓመት ጊዜ ውስጥ የአንድ ሺህ የሀገር ባለውለታዎችን ታሪክ በድምፅ በቪዲዮ ሳይሆን በድምፅ የመስራት እቅድ አለን እና ይህን የምናከናውነው ከእኛ ጋር የመለመልናቸው ወደ 50 የሚሆኑ ፓርትነሮች አሉ። ማለት የእኛን ራዕይ የሚቀበሉ የባዮግራፊ ልምድ እውቀት ያላቸው እና ራሳቸው ስቱዲዮ እና ራሳቸው የማቀናበሪያ ሶፍትዌር ያላቸው 50 የሚሆኑ ሰዎችን መልምለናል። እነዚህ ሰዎች እንግዲህ በአመት 10-15 ሰዎችን ባዮግራፊ ቢሰሩ በአምስት ዓመት ጊዜ ውስጥ ወደ 1000 የሚሆኑ ታሪካቸው ያልተነገርላቸው ተቋማትና ግለሰቦችን ታሪክ እናወጣለን። አሁን እንዳየኸው በአራት ዓመት እኔ በራሴ ጥረት በአመት 10 መስራት እችላለሁ። ስለዚህ አንድ ሰው ዶክተር እየመራ በተለያየ መልኩ ሌሎች ስራዎችንም እየሰራ በአመት 10 ሰዎችን ታሪክ ማሳተም ከቻለ እንደኔ አይነት ደግሞ 50 ሰዎች ደግሞ ቢኖሩ ምን ያህል ሊሰሩ እንደሚችሉ ማሰብ ይቻላል እና 2018 ላይ ባለመድረስ ነው እቅናችን። እሱን ለመስራት ደግሞ በርካታ ቅድመ ሁኔታዎችን እያጠናቀቅን ያለ ነው። የተለያዩ የሚያግዙንም ተቋማትን እየፈለግን ነው፣ እያገኘንም ስላለን እግዚአብሔር ደግሞ እንደሚያግዘን እናምናለን። ያኔ ደግሞ እንግዲህ 1000 ስንሞላ እናወራለን ማለት ነው።
ደግመን ለመገናኘት ያብቃን እላለሁኝ። እዝራ እጅጉ መልካም ጊዜ ይሁንልህ፣ መልካም እድል ይግጠምህ።
አመሰግናለሁ። ብሄድ አመሰግናለሁ።
አድማጮች የተለያዩ አዳዲስ ደራሲያን ከስራዎቻቸው ቀንጭበው ለአንባቢያን እንዲያሰሙልን እድል እንሰጣለን። ለዛሬ ነዋሪነቱ በኖርዌይ የሆነው አይነሸት ገበያው በቅርቡ ለአንባቢያን ካበቃው ላድናት መጽሐፉ የተወሰኑ አንቀጾችን ያነብልናል።
ሕዋን ከመቆያ ፊት ለፊት መጣ ተቀመጠች። መቆያ ቲቪ ላይ አይኗን ሰክታለች። ቆረጥ እያደረገች የምትመለከታትን ሕዋንን ለማየት እንኳን አልሞከረችም። ዝምታውን ለመስበር እየፈራችና እየቸረች ሕዋን ማማ ዛሬ እኮ አርብ ነው እና አርብ ይሆንስ አለች መቆያ። አይ ቀደም እኮ ይበልጣልና መሰረት እንዴት ቤታቸው አይመለሱም ስላልሽ ነው አለች ሕዋን። እና አርብ ቢሆንስ አሰሳት እንዲቆዩ አጥፈቀደላቸው አለች መቆያ። መቆያን አረጋጋለው ብላ የባሰ ንዴት ውስጥ እንዳትጨመራት እየተጠነቀቀች ደውለው እየመጣን ነው ብለው አልነበር አለች ሕዋን ድምጿን አለሳልሳ። ፈገግ ያለች መቆያ ትናንትና ተወልደሽ አዋስተሽ ልትገቢ የምትል ይመስል እርስማ ብለውኛል ግን እስካሁን የት ይሆናሉ ብዬ ነው። በሆዷ የፈነቀለውን የተቋጠረውን ትንፋሿን ለቀቀችው። አዎ ታውቃታለች ሕዋን እናቷን እንዴት አድርጋ ወደ ጥሩ ድባብ ማስገባት እንደምትችል። አይ ማማ ከማክዶናል ውጪ የት ይሄዳሉ ብለሽ ነው? ጨዋታው እንደተፋፋመ ለመቀጠል እንዲያስችልና ሐሳቧን እንድትሰነዝር መንገድ እየከፈተች የወሰዱ ሳንቲም እኮ ለፊልም ብቻ የሚበቃ ነው። ብሮቻን ከሶፋ ላይ አወረደች መቆያ። ምን ችግር አለ ታዲያ? አንዷ የኖሽክ ልጅ ማክዶናልድ አዛስ እነሱ አብረው ሆነው ያጫውቷታል ወይንም ያጫውቱታል አለች ሕዋን። እንዲህ ብለሽማ አታበሳጭኝ። ኖሽኮች ልጆቻቸውን ተበላሹ ብለው ሳንቲም ዝም ብለው ይሰጣሉ የሚል እምነት የለኝም። በእጇ የያዘችውን ሪሞት ኮንትሮል ጠረጴዛ ላይ አስቀመጠችው መቆያ። ማማ አሁን እኮ ብዙ ዓመት አለፈሽ እዚህ ሀገር አለች ሕዋን። እና የሆነኝስ እንደው ጠንከር አድርጋ ጠየቀች። ማማ አሁን ሳንቲም ለምን እንደሚሰጥ አልተረዳሽም? ሕዋን ግማሽ አበሻ ከግማሽ በላይ የኖርዌይ ባህል ተጽኖ እንዳሳደረባት ሰው ሐሳብ ሰጠች። እንኳን ብዙ ዓመት ቀርቶ 100 ዓመት ቢሆን ሳንቲም ለልጅ ሲያጠፋ እንጂ ሲያለማ ይቻላል አለች መቆያ ለስለስ ብላ። ማማ ሳንቲም አንቺ ባትሰጫቸው እኮ የኖርዌይ መንግስት የሚሰጠውስ? መቆያ እንድትጫወት እየፈለገች እንዴት እንዴት አየቀች መቆያ። አይ የገንዘብ ጥቅም ማወቅ እና ማጣጣም አንቺን ለማስተማር ሳይሆን በዚህ መቆያ ሕዋንን አቆረጠቻት። አይ ሕዋን በየዘመናቱ መቼም ሰው ቤቱን ለማዳን ጎጆውን ለማቆም የማይወጣው ተራራ የማይወርደው ቁልቁለት የለም ይባላል። የገባሽ ነው? አዎ አዎ ማማ አጭር መልሰች። እና ይበልጣልና መሰረት ይህንን ያህል በስለው መልካሙን ከክፉ ይለያሉ የሚል እምነት የለኝም። ሕዋንና ቷን ሳታስጨርስ እኔ ግን አይመስለኝም ያሳብ ልውውጥ እያደረገች እንዴት አድርጌ ላስረዳሽ? ሕዋን ወላጅ ሲኮንና ልጅ ሲኮን ልዩነት አለው። ያው በቃ ሰው የሚኖርበትን አካባቢ ይመስላል የሚባለው እውነት ነው። እሱስ ሳይታለም የተፈታ ነው አለች ሕዋን። ባተከዋ የሆነ አካል ሹክ ብሎ ባህር ውስጥ ሲገባ ሕዋን ከሐሳቧ ወጣች።
እስካሁን ድረስ አብራችሁ ስላመሻችሁ እናመሰግናለን። መርሃ ግብሩን በመምራት እስካሁን ድረስ አብሬያችሁ የቆየሁት ደግሞ ሀብታሙ ስዩም ነኝ። መልካም ምሽት።